ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናድናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ መስከረም 9 2011 ዓመተ ምህረት ምሽት ዝግጅቶቻችንን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ የኦህዴድ አባላት ሁሉን አቃፊ እንዲሆኑ ጠየቁ።
ልክ እንደ ትላንት ኢትዮጵያን እንገነባታለን። ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን የአፍሪካ ቀንድንም አፍሪካንም እንገነባለን። ከዚህ ሊያግደን የሚችል አንዳችም ነገር የለም።
ጠቅላይ ሚኒስትር አብይ ይህንን የተናገሩት በጅማ ከተማ እየተካሄደ በሚገኘው የድርጅቱ ጉባኤ መክፈቻ ላይ ባሰሙት ንግግር ነው። በሌላ ዘገባ ደግሞ የአርበኞች ግንቦት ሰባትና የኦነግ አመራር አባላት በሀገሪቱ ወቅታዊ ሁኔታ ላይ የሚሰጡትን አስተያየት ይዘናል። አስከትለን ደግሞ በቡራዩ ከተፈጠረው ጥቃት ያመለጡ ተፈናቃዮችን ይዘንላችኋል።
የሙዞን ሪሳራ ሲያጆ ነው የሚወጣው ማለት ነው። ነፍስ ያውጥኝ ማለት ነው። መስጊድ ውስጥ ገብሬ ተደበቅኩኝ መጀመሪያ ማለት ነው። ወጥ ዝግ ነው መራመድ አልችልም። አረባሊን አረባሊ ወይኔ ልጆቼን ብል ያስራመት ልጅ እንዴት ሲት ልጅ ነሽ አንቺ ወልደሽ ልጅም ተመርሻለሽ ጀርባው ላይ
ተፈናቃዮቹ ናቸው የሰማችኋቸው። ይዘናቸዋል። በሌላ ዘገባ በአማራ ክልል የትምህርት ጥራት ችግርን የተመለከተ ዘገባም ይዘናል።
በዚያኛው ዳታ ተመስስተን ስናየው ግን ከ80% በላይ ደረጃቸው ከደረጃው ታች ደረጃ 2 እና ደረጃ 1 ማለት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ቀናት ከባድ ዝናብ አዘል የውቅያኖስ ማዕበል ወይም ፍሎረንስ ያደረሰውን ውድመትና እየተካሄደ ያለውን ፈታኝ የመልሶ ማቋቋም ስራ ለመመልከት ወደ ሰሜን ካሮላይና ተጉዘዋል። ቼሪ ፖይንት የአውሮፕላን ማረፊያ እንደደረሱ ሚስተር ትራምፕ ከሰጡት ቃል ለዚህ ጥረት የተዘጋጀው እቅድ ለማመን ከሚቻለው በላይ ነው። ከፌዴራል መንግስት የሚጠበቀው ወጪ ብዙ ቢሆንም ይመጣል ብለዋል። የማዕበሉ ተጎጂዎችም የሀዘናችሁ ተካፋይ ነን፣ እስከ መጨረሻው አብረናችሁ እንቆማለን ብለዋቸዋል።
በሌላ ዜና ደቡባዊ የመን ውስጥ የሚካሄደው ውጊያ ወደ ዋናዋ ወደብ ወደ ሁዴዳ እየተቃረበ ከሄደ ለብዙ መቶ ሺህ ህጻናት የሞት ፍርድ ያህል ሊሆን እንደሚችል ህጻናት አድን ድርጅት አስጠነቀቀ። የበጎ አድራጎት ድርጅቱ የህጻናት አድን የየመን ተጠሪ ታሜር ኪሮሎስ በሰጡት ቃል በዚህ ወሳኝ ወደብ በኩል የሚገባው የምግብ የነዳጅ እናም ሌሎችም አቅርቦቶች ብዙ መቶ ሺህ በረሃብ የተጎዱ ህጻናትን በህይወት መቆየት የሚያስችላቸው ምግብ ለማግኘት እንደማይችሉ አስጠንቅቀዋል። አሁንም ከ5 ሚሊዮን በላይ ህጻናት ረሃብ ለከባድ ቸነፈር ተጋልጠው እንዳሉ ሲታወቅ፣ ሁዴዳ ወደብ በውጊያው ከተዘጋ ደግሞ የተጎጂዎቹ ህጻናት ቁጥር በ1 ሚሊዮን እንደሚጨምር ህጻናት አድኑ አስጠንቅቋል።
የሰሜን ኮሪያ መሪ ኪም ጆንግ ኡን በሀገራቸው የሚሳኤል ግንባታ መርሃ ግብር ቁልፍ የሆኑትን ጣቢያዎችን ሲያፈርሱ ዓለም አቀፍ መርማሪዎች ተገኝተው እንዲታዘቡ ሲፈቅዱ መስማማታቸውን ዛሬ ረቡዕ አስታወቁ። ኪም ይህን በተናገሩበት የጋዜጣዊ መግለጫ ላይ የደቡብ ኮሪያ ፕሬዚዳንት ሙን ጄኢን በሰጡት ቃል የኮሪያ ልሳነ ምድር ከጦርነት ነጻ ምዕራፍ ተጀምሯል ብለዋል። የሰሜን ኮሪያውን መሪ ቢቻል በዚሁ የአውሮፓውያን ዓመት ሶልን እንዲጎበኙ ጋብዘዋል። የሁለቱ ኮሪያዎች መሪዎች የሶስት ቀናት ጉባኤ ዛሬ ሁለተኛ ቀኑን የፒዮንግያንግ መግለጫና የአጠቃላይ ወታደራዊ ስምምነት በመፈረም ተጠናቋል።
በመጨረሻም የተቀናቃኞቹ የሁለቱ ኮሪያዎች መሪዎች በደረሱበት አጠቃላይ ስምምነት መሰረት ዩናይትድ ስቴትስም ተመጣጣኝ እርምጃ የምትወስድ ከሆነ ዋናውን የኒውክሌር ጣቢያን አፈራርሳለሁ ስትል ሰሜን ኮሪያ አስታውቃለች። ስምምነቱ ዛሬ ሰሜን ኮሪያ ዋና ከተማ ፒዮንግያንግ ውስጥ የሀገሪቱ መሪ ኪም ጆንግ ኡን እና በደቡብ ኮሪያ ፕሬዚዳንት ሙን ጄ ኢን የሁለተኛውን ቀነ ጉባኤዎችን ሲያጠናቀቁ ይፋ ተደርጓል። ፒዮንግያንግ የፒዮንግዩንግን የኒኩለር ጣቢያ ስትሰጋ ዓለም አቀፍ ጠበብት በታዛቢነት በሚገኙበት የሚሳኤል ሞተር መፈተሻ ጣቢያና መወንጨፊያም ዘጋለው ብላለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በትዊተር ገጻቸው ስምምነቱን በጣም ደስ የሚል ሲሉ አድንቀዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ነው።
የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ነበርን። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናልፋለን። በጅማ ከተማ እየተካሄደ የሚገኘውን የኦሮሞ ህዝቦች ዴሞክራሲያዊ ድርጅት ወይም ኦህዴድ ጉባኤን የተመለከተ ዘገባ አለን። ሙክታር ጀማል ከስፍራው ተከታዩን አድርሶናል።
ኦህዴድ ዛሬ በጅማ ባካሄደው 9ኛ ድርጅታዊ ጉባኤ መክፈቻ ላይ የኢህአዴግ እህት ድርጅቶችና ተፎካካሪ ፓርቲዎች ጭምር ተሳትፈውበታል። ከ6000 ሰው በላይ በታደመበት በዚህ የጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኦህዴድ ኢህአዴግ ያለፈበትን ውጣ ውረድ በማስታወስ አሁን የተገኙትን ድል የመቋደስ ሂደቱ ላይ ትኩረት ሊሰጥ እንደሚገባና ህዝቡ እንዲተባበርም ጥሪ አቅርበዋል። በተለይ የኦህዴድ አመራርን በተመለከተና የኦሮሞ ህዝብ አስተሳሰብን እንደ ባህላችንና ታሪክ ትውፊታችን ሁሉንም አቃፊ ቻይ ሆነን ኢትዮጵያን መገንባት አለብን፣ ለብሔር ብሔረሰቦችም ዋልታና ማገር ነን ብለዋል ዶክተር አብይ አህመድ። ልክ እንደ ትላንት ኢትዮጵያን እንገነባታለን፣ ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን የአፍሪካ ቀንድንም አፍሪካንም እንገነባለን። ከዚህ ሊያግደን የሚችል አንዳችም ነገር የለም።
መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ የፖለቲካ ምህዳሩን ከማስፋት አንጻር ተፎካካሪ ፓርቲዎች ቁጥራቸው በዝተው የህዝብ አስተሳሰብና አማራጮችንም ከሚበትኑ ወደ አንድነት ተሰባስበው በጋራ ቢታገሉ የተሻለ መሆኑንም ጠቁመው በሀገሪቷ የተዘረጋው ምቹ የፖለቲካ ምህዳር ላይ የተንቀሳቀሱ ሀሳባቸውን ማንጸባረቅ እንደሚችሉም አረጋግጠዋል። በዚሁ መሰረት በማንኛውም አይነት ተወዳድራችሁ ህዝብ አስተሳሰባችሁን ከመረጠ ድርጅታቸው ወንበር ለመልቀቅ ዝግጁ መሆኑን ቃል ገብተው ከዚህ በስተጀርባ ደባና ሴራ መስራት ግን ከጠላት አያስለይም ብለዋል።
በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁበት መንገድ ተወዳድራችሁ የኦሮሞ ህዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር በማበር የመጣውን ለውጥ ለመቀልበስ የሚያስብ ካለ ግን ከጠላት አንለየው።
ለረጅም ጊዜ በኢትዮጵያ ተፍኖ የነበረው የጥላቻ ፖለቲካን በተመለከተ ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ለማ መገርሳ ከዚህ ቀደም የሀገሪቷ ፖለቲካ አንዱ ሌላኛውን የመጥለፍና በጠላትነት ሰየመው የማሳደድ ሂደት መሆኑን አስታውሰው ነገር ግን ዛሬ ተሰባስቦ መነጋገር መቻሉን ተናግረዋል። በዚህ ሂደት ኦህዴድ እያካሄደ ያለው 9ኛው ድርጅታዊ ጉባኤም የተለያየ አስተሳሰብ ያላቸው የኦሮሞ ፖለቲከኞችን አንድ ላይ አሰባስቦ ማገናኘት በመቻሉ ታሪካዊ ነው በማለትም ገልጸዋል። ጉባኤው ላይ በመገኘት የኦህዴድ እህት ድርጅቶችና የኢህአዴግ አባል ከሆኑ ድርጅቶች ውስጥ ብአዴንን በመወከል የተገኙት አቶ ንጉሱ ጥላውን ናቸው። አቶ ንጉሱ ኦህዴድ በኢህአዴግ ውስጥ ሲንጸባረቅ የነበሩ ስህተቶችና ችግሮችን በማረም ሂደት ላይ ከፍተኛ አስተዋጽኦ ያበረከተ ድርጅት እንደመሆኑ መጠን ኦህዴድ ለአመራርነቱ እያደረገ ለነበረው አስተዋጽኦ የክልላቸው ህዝብና የድርጅታቸው ክብርና ምስጋና የላቀ መሆኑን አቶ ንጉሱ አረጋግጠዋል።
ይህ ለውጥ እንዲመጣ ኦህዴድ ያበረከተው አስተዋጽኦና የተጫወተው ሚና በእጅጉ ትልቅና ታሪክ ሊረሳው የማይችል ነው። በዚህ አጋጣሚ መላው የድርጅታችን አባላትና የአማራ ክልል ህዝብ ኦህዴድ በለውጡ ሂደት ለተጫወተው ሚናና ላበረከተለት መሪ ከልቡ ቀና በመስጠት በመላይ ክልል ወረዳዎች ድጋፉን መስጠቱን ሳስተውስ በታላቅ ኩራትና ደስታ መሆኑን ልገልጽላችሁ እወዳለሁ።
ሌላኛው ንግግር ያደረገው የኦህዴድ ህብረት ድርጅት የህወሓት ተወካይ ዶክተር አብርሃም ተከስተ ናቸው። ዶክተር አብርሃም የኦህዴድ ሚና በኢትዮጵያ ግንባታ ውስጥ የላቀ መሆኑን ህዝባችንና ድርጅታችን ያምናል ነው ያሉት።
የተከበራችሁ ጉባኤተኞች፣ ከትግራይ ህዝብና ከህወሓት እጅግ የከበረ ሰላምታ እና መልካም ምኞት ይድረሳችሁ። የተከበራችሁ ጉባኤተኞች፣ ክቡራንና ክቡራት፣ ኦህዴድ ለኦሮሞ ህዝብ ፖለቲካዊ መብቶች መከበር፣ ለኦሮሚያ ልማትና ብልጽግና፣ በአጠቃላይም ለሀገራችን ልማት፣ ለዲሞክራሲ እና ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ለከፈለው ከፍተኛ መስዋዕትነትና ለሰጠው አመራር ህወሓትና የትግራይ ህዝብ ሁሌም ከፍተኛ ክብር አላቸው።
ከተፎካካሪ ፓርቲዎች ውስጥ ንግግር ያደረጉት አንዱ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ ናቸው። አቶ በቀለ እየታየ ያለውን የዲሞክራሲ ምህዳር መሻሻልና የተመዘገቡ ድሎችን የበለጠውኑ ለመቋደስ የህዝብ አንድነት ወሳኝነት እንዳለው ተናግረዋል። በዛሬው ዕለት ለአመታት ሲያሰቃየኝ ከነበረ ድርጅት ፊት ለፊት ቆሜ ስለ አንድነት እንዳቀነቀን ያስገደደኝም የህዝብ ፍላጎትና የወቅቱ ጥያቄ ነው በማለት ተናግረዋል።
ካናፍ ተኩማን ዮብዩ ጫላን ወርባች አፈር አባን ካላይ ሰብራለ ፈቻቱረ አባ አድካቱ
ሰጉላን እንደ ጥላት የምንተያይ ጀርባ ተሰታተን በጥላትነት እየተፈራረጅን سنተቻች የነበርን የኦሮሞ የፖለቲካ ድርጅቶች ከሀገራቸው ተባረው ሸሽተው ይወጡበት ተሰደዱበት የባዕድ ሀገር ተመልሰው ባባታቸው ከመንከሳቀሳቸው ተመልሰው ለህዝባቸው እንዲታገሉ መንገድ ተከፍቷል።
ሙክታር ጀማልን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌደራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነጻነት ግንባር ስጋታቸውን ገልጸዋል። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌደራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነው ብለዋል። እስክንድር ፍሬው ሁሉንም ወገን አነጋግሮ ተከታዩን ዘገባ ከአዲስ አበባ አድርሶናል።
ከሳምንት በፊት አዲስ አበባ የተጀመረው በቡራዩ የቀጠለው አሳዛኝ ድርጊት የተፈጸመው ግድያ ሚስጥር መነጋገሪያ ሆኖ ቀጥሏል። አዲስ አበባ በባንዲራ ቡራዩ ደግሞ በደንብ ባልተብራራ ምክንያት ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። የኢትዮጵያ ፌደራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ሲናገሩ የተፈጸመው ወንጀል ድንገተኛ ለመሆኑን ጠቅሰዋል። ይልቁን በደንብ የታቀደ መሆኑን ነው የገለጹት። በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ መሆኑን ነው ያብራሩት። ወንጀለኞቹ ስማቸውን ተጠቅመዋል በሚል የተጠቀሱትን የሁለቱን ፓርቲ አመራሮች አነጋግሬያለሁ። በቅድሚያ ያነጋገርኳቸው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በጠፋው የሰው ህይወት ማዘናቸውን ገልጸዋል። በሰላማዊ መንገድ እንንቀሳቀሳለን ብለን በወሰንበት ሰዓት ይህ መፈጠሩ የሚያሳዝን ነው ሲሉ ነው የተናገሩት። በፖሊስ ኮሚሽነሩ የተሰጠው መረጃ ግን ለተለያዩ ትርጉሞች ሊጋለጥ የሚችል መሆኑን ስጋታቸውን ገልጸዋል።
እንግዲህ እነዚህ የማን ናቸው? የድርጅት ደጋፊዎች ናቸው? በድርጅት ስም ነው የሚንቀሳቀሱት? ይሄ የተጣራ ነገር የለም። በእኛ በኩል በድርጅት አባሎች ናቸው ብለን አናስብም። ለምንድን ነው አባሎቻችን የኦሮሞ ነጻነት ግንባር አባል በሙሉ ድርጅት አለው። ድርጅት ደግሞ በመመሪያ ነው እና በትዕዛዝ ነው የሚንቀሳቀሰው። የዚህ አይነት ትዕዛዝ የሚሰጥ አባላችን የለም። የቄሮ ድርጅት ነው፣ የቄሮ ወጣቶች። እሱም ድርጅት አለው፣ አመራር አለው፣ በመመሪያ ነው የሚንቀሳቀሰው። ያ ስለሆነ ሁሉ 7 ሚሊዮን ህዝብ በሰላም መጥቶ በሰላም የተመለሰው ወደ ቤቱ ከዚህ። ስለዚህ የኦሮሞ ነጻነት ግንባርና የቄሮ ሊሆን አይችልም። ይህን ራሴን እንደምተማመነው አምንበታለሁ። በዚህ ጀርባ ደግሞ ድርጅት ስም ይዞ ነው የሚንቀሳቀሱት የሚለው አቀራረብ ይሄንን መረጃ ፖሊስ ለኛም መስጠት አለበት። ስለዚህ ለህዝቡ ማለት ብቻ ሳይሆን ገሌ 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 እነዚህ ናቸው እኛ እናጣራለን። አሁን የመጣ ነው
ኮሚሽነሩ ያሉት አቶ ዳውድ ለምሳሌ ወደሱ ሲገቡ ልንገሮትና የኢትዮጵያ ፖሊስ ኮሚሽነር የፌደራል ፖሊስ ኮሚሽነር ዘይኑ ጀማል ያሉት ወንጀሉ በደንብ የታቀደና በሁለት ዋና ዋና በሚባሉ የፖለቲካ ድርጅቶች ማለትም በኦነግና በግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው ብለዋል። ፓርቲዎቹ የሉበትም ነገር ግን በእነሱ ስም የተቀነባበረ ነው የሚሉት። እናንተ ይሄን በተመለከተ የተፈጠረው መረጃ አለ ከፌደራል ፖሊስ ወይ ከመንግስት ከእናንተ ጋር የተነጋገሩበት ነገር አለ መታቆት አለ ምንድነው አስተያየቶት በአጠቃላይ የፖሊስ ኮሚሽነሩ ባለው ላይ?
እዚህ ላይ የፖሊስ ኮሚሽነር የፖሊስም ይሆን የመንግስትም ቢሆን መረጃ አልሰጠንም ማንነታቸውንም አልሰጠንም። ይሄንን ካጣራን በኋላ አባሎቻችን በየቦታው የተመዘገቡ ናቸው ደጋፊዎችም የተመዘገቡ ናቸው ከኛ ውጪና ከአባሎቻችን ውጪ ደግሞ በዚህ አይነት ስም የተንቀሳቀሱ አሉ እነዚህ ናቸው ካሉ በኋላ ከዛ በኋላ ነው እኛ አስተያየት መስጠት የምንችለው። በበኩላችን ተደጋግሞ ይነገራል እውነት ነው የሚለው ለኛ በጣም ጥያቄ ነው። ምክንያቱም በኦነክስም እንደዚህ ሆነ ብዙ ጊዜ ሲባል የከረመ ነው ለአመታትና ይሄ በጣም አጣያቂ ይሆናል። ዋንኛው ግን እኛ እንደሚገባን ከሆነ ይሄ የፖሊስ የተጣራ ነገር ካለ በነዛ ግለሰቦች ላይና ነዛን ግለሰቦች ደግሞ ከድርጅቶቹ ጋር መጨረስ ይሻላል ለፓብሊክ እንደዚህ አይነት እንትን ከመስጠት በፊት ምክንያቱም ትንሽ አነጋጋሪ ስለሚሆን ማለታችን ነው።
ዲስ ኢንተርፕሬት ቢደረጋል ነው አንዳንዱ
ወይ
በተለየ መንገድ ይረዳዋል አንዳንድ ሰው በሚል ነው
አንዳንድ ሰው በተለየ መንገድ ይረዳል ያልሆነ መንፈስ ይፈጥራል በእንትኖቹ ጥርጣሬ ይፈጥራል በድርጅቶች እና በህዝቡ ማለም ጥርጣሬ ይፈጥራል። ይሄ መረጃው ያልተጣራ ስለሆነ በዚህ ላይ አስተያየት መስጠቱ በጣም ይቸግረናል። እኛ የምንለው እዛ ከመሄዱ በፊት ለድርጅቶቹ እንትን መረጃ አከፋፍሎ ከዛ በኋላ በዛ ላይ እኛም የምንለው አለ መንግስትንም የምንረዳው ነገር ይኖራል እነዚህ እውነት ናቸው ወይ በእኛ ስም ተንቀሳቅሰዋል ወይ ይሄን አጣርተን መንግስትንም የምንረዳው ነገር አለ እና ይሄ ትንሽ አጣያቂና አነጋጋሪ ነው የሚሆነው እንትን ማለት ነው።
አርበኞች ግንቦት ሰባት በበኩሉ ለውጡን ለማደናቀፍ የሚፈልጉ የተደራጁ ኃይሎች መኖራቸው ግልጽ ነው ብሏል። የድርጅቱ የሥራ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ አበበ ቦጋለ እንዳሉት እንደዚህ አይነት ኃይሎች የተለያዩ አጋጣሚዎችን ሊጠቀሙ ይችላሉ።
የኮሚሽነሩ አገላለጽ ግልጽ ነው። ሁለቱ ድርጅቶች በቅርብ ጊዜ በተከታተለው የገቡ ነው ወደ ሀገር ውስጥ ያንን ተከትሎ ነው እንግዲህ አንዱ ማህበረሰብ ከሌላው ጋር የማጋጨት እንቅስቃሴ ጎልቶ አዲስ አበባና አካባቢው ላይ እያዳረሰ ያለውና በእኛም አሴስመንት እና ባለን መረጃ እንደዚህ አይነት የእርስ በርስ ግጭት የሚያነሳሳ የተደራጀ ይሄ አሁን አገሪቷ የገባችበት ለውጥ እንዲደናቀፍ የሚፈልግ ኃይል እንዳለ እናቃለን። ያ ኃይል ይሄንን አጋጣሚ ተጠቅሞ ይሄንን ችግር እንዲመጣ ያደረገ መሆኑን ነው ለመግለጽ ያፈለጉት። በዛ አቀራረብ በዛ አገላለጽ እንስማማለን።
እንግዲህ የእናንተን ድርጅት ስም ተጠቅሞ የሚንቀሳቀስ የተደራጀ ቡድን ካለ ያውም በአንድ ኮማንድ ሴንተር የሚታዘዝ ከዚህ ጋር በተያያዘ ከመንግስት ጋር ለመነጋገር የሞከራችሁበት ሁኔታ አለ? ፖሊስስ እናንተን ለማነጋገር ሞክሯል ወይ? በዚህ ላይ ያላችሁ አስተያየት ምንድን ነው?
ምን መሰለህ፣ ለምሳሌ አንዱ የግጭቱ መንስኤ እንዲሆን ያደረጉት የኦነግ ባንዲራ በኦነግ አቀባበል ላይ በከተማው ውስጥ መሰቀሉን መቃወም ነው። እኛ እንደ ድርጅት ቀደም ሲል ወደ አገር ቤት ከመምጣታችን በፊት የነበረውን ስርዓት በመንታገልበት ሰዓት ላይ ከኦሮሞ ድርጅቶች ጋር በጋራ ግንባርን ፈጥረን ጥምረትም እየፈጠን ስንንቀሳቀስ ኖረናል። በዛ ሰዓት ላይ በመላው አገር በህዝባዊ ስብሰባዎችን ጠራ ነበር ነበረ የኦነግ አርማ ወይንም ባንዲራ ብሎ የሚጠቀሙበትን በየምንሄድባቸው ስብሰባ አዳራሾች ውስጥ ከኢትዮጵያ ባንዲራ ጋር እና ከድርጅታችን አርማ ጋር እንዲሰቀልና የድርጅቱን አላማ የሚገለጽበት ሁኔታ ስናካሄድ ነው። ይሄ ለአንድ አመት ለሁለት አመት አይደለም እንግዲህ የተደረገው። ከ2008 ጀምሮ እስካሁን በፈረንጆች አቆጣጠር እስካሁን እስከ 2018 ላለፈው 10 አመት የተካሄደ ነው። ያንን በውጭ ሀገር ያደረግን ድርጅት ወደ ሀገራችን ከመጣን በኋላ ኦነግ ወደ ገዛ ሀገሩ መጥቶ የራሱ ደጋፊዎች የራሱ አባላት ባሉበት ቦታ ላይ ባንዲራውን መስቀሉን የኛ አባላት ወይም ደግሞ እኛ እንደ ድርጅት የምንቃወምበት ምክንያት የለም። እያንዳንዱ ድርጅት የራሱ ባንዲራ ለኦነግ ብቻ አይደለም ያለው ወይንም ደግሞ በእኛ በዲሞክራቲክ ድርጅቶች እናን ኢትዮጵያ አሁን የፌደራል ስትራክቸር ነው ያላት ለወደፊትም ህዝቡ በሚወስነው አይነት የፌደራል አደረጃጀት እያንዳንዱ ክልል የራሱ ባንዲራ እንደምኖረው የሚገባን ኃይሎች ነን። የኖርንባቸው ዲሞክራቲክ ሀገሮችም የሚከተሉት እሱ ነው። ሀገራችን ውስጥም የየሆነ ያለው እሱ ነው። መቀጠልም የሚችለው እሱ ነው። ስለዚህ የኦነግን ባንዲራ ለምን ተከላችሁ የሚል ግጭት የሚያስነሱ ሰዎች የኛን አላማ የኛን የፖለቲካ አስተሳሰብ በፍጹም የሚወክሉ ኃይሎች መሆን አይችሉም። ከዚህ በመነሳት ነው እንግዲህ እነዚህ ኃይሎች የኛ አባላቶች አይደሉም። ይሄንን መንግስትም ያውቃል። አይ ቲንክ የፖለቲካ ድርጅቶቹም ያውቃሉ። ያንን ስም ተጠቅሞ ያ ቀድም የተደራጀ ያለው ኃይል ይሄንን ግጭት በማህበረሰቦች መካከል መፍጠር ችሏል። አሁንም እየቀጠለ ነው ያ እንደዛ አይነት እንቅስቃሴ። አንዳንድ ቦታም ስማችን ኢምፕሊኬት ለማድረግ የሚሞክሩ ሰዎች አሉ። ይሄ ሁሉ የተደራጀ ኃይል የሚያካሄደው እንጂ ኢትዮጵያን ውስጥ ለውጡን ተከትሎ አገሪቷን ወደ ተሻለ ቦታ እናመጣለን ብሎ በቅንነት የመጣ የፖለቲካ ድርጅት የሚወክል ሐሳብ ነው ብለን አናስብም።
ሰሞኑን በቡራዩ ከተማ አሸዋ ሜዳ እና ሌሎች አካባቢዎች በተፈጸመው ጥቃት 26 ሰዎች መሞታቸው፣ በርካቶች መቁሰላቸውና ብዙ ሰዎች መሰደዳቸው ይታወሳል። ይህንኑ ተከትሎ በአዲስ አበባ በተካሄደ ሰልፍም 5 ሰዎች መሞታቸውን ፖሊስ አስታውቋል። ከኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር ያደረኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚሁ ጋር የሚያቆየን ይሆናል። እንግዲህ ባለፈው ቅዳሜ ከሰዓት በኋላ በቡራዩና አካባቢው ባልታወቁ ቡድኖች ተፈጸመ ሲል ፖሊስ የገለጸው ጭካኔ የተሞላበት አገዳደል የ26 ሰዎች ሕይወት ማለፉ፣ ቁጥሩ ለጊዜው ያልታወቁ ሰዎች በሕክምና ላይ እንደሚገኙ፣ በተጨማሪም አሁንም በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለው በተለያየ መጠለያ ጣቢያዎች እንደሚገኙ መዘገባችን ይታወሳል። ከነዚህ ተፈናቃዮች መካከል የተወሰኑትን መስታወት አራጋው አነጋግራቸዋለች።
በቡራዩና አካባቢዋ በደረሰው ጥቃት ቤት ንብረታቸውን ትተው የሸሹ በአዲስ አበባ በተለያዩ መጠለያዎች የሚገኙ ከ17000 በላይ የሚሆኑ ዜጎች ዛሬም የጠፉ ቤተሰቦቻቸውን በመጠየቅ ላይ ናቸው። ወደ መኖሪያቸው ተመልሰው የወደመ ንብረታቸውንም ሆነ የጠፉ ቤተሰቦቻቸውን ለመፈለግ ድፍረት እንዳጡ ይናገራሉ። በቡራዮ ከ1974 ዓ.ም ጀምሮ ነዋሪ የሆኑት አዛውንት አቶ ጩበሩ ዋራ ዋራርሶ ተደጋጋሚ ግጭቶችና ጥቃቶች እንደነበሩና የዘንድሮው ግን በእጅጉ አስከፊ እንደሆነ ለቪኦኤ ገልጸዋል።
ትልልን ከማንም እንትልልን ከቤት ውጡ አሉ። መጀመሪያ በዱላ ጀመሩ፣ ሁለተኛ በመሳሪያ ጀመሩ። እኛም እነሱ ጋር ስንታግል ህግ አካል ስንጠራ ህግ አካሉ መጥቶ በእውነቱ ነገር ከሆነ ፈጣሪ እንደሚያውቀው እኛ እንዳንና ብሎ በመሳሪያ መተኮስ ጀመረ። ያም መተኮስ ጀመረ። አሁን እኔ ቤተሰብ 12 ናቸው። 3ቱ ወጥቶ ነው 9 የት እንደገባ አላውቅም። ባሩ ቤቱ ሁሉ ተፈራርሷል። ይህም አሁን 3ና 2 ሬሳ ቤት ይኖራል። 3 ቀን መሬቱ ላይ ተቀብረን 4ኛ ቀን እሑድ ቅዳሜ እሑድ ሲነጋ ከምሽቱ 8 ሰዓት በጨለማ ነው አንድ ሶላልከ እኛ 3 ሰዎች ህይወቱ ያተረፈው። ሌሎች ያለበት አናውቅም። ልጆች የት እንደገቡ አናውቅም። የሞቱ ስንት እንደሆነ አናውቅም። አንድ ሚስትና ልጅ አንድ አለ እኔ ያለው። ሌሎቹ 9 የት እንደገባ አላውቅም። ፈጣሪ እንደሚያውቀው አሁን ቤቱ ተከራይም አለ። ብዙ ሰዎች አሉ። ያ ቤት ንብረት ሁሉ ውድሟል። ምንም ነገር የቀረ ነገር ማንም ምንም ነገር የለም። ተመልሰን ለማየት በምን መንገድ እንዳለ ህይወታቸው ያትርፈናል። እነሱ ቤት እንደገቡ አናውቅም። ይሄ መጨረሻ 4ኛ ጊዜ ነው እንደዚህ የተከሰተው። ዛሬ መጨረሻ አባረሩ።
4ኛ ጊዜ ነው የተከሰተው አሉኝ። ከዚህ ቀደም እንደዚህ አይነት ነገር ገጥሟችሁ ያውቃል? መቼ ነበር?
ለባት እንደዚህ ገጥሟል። ዛሬ 2 አመት በፊትም ገጥሟል። ዛሬ 1 አመት ገጥሟል። አሁን ይሄ 4ኛ ነው።
እነማን ናቸው ይሄንን ጥቃት ያደረሱባቸው?
ያው እዛ ያሉት ናቸው። እዛ ናቸው በሙሉ ያሉት። እዛ ማን ያውቃል? እኔ የመጣሁ ወይ ደውል ሰው ላይ
ከዚህ ቀደም ሲከሰት መንግስት ያውቃል?
አዎ 2002 ላይ ኦሮሚያ መንግስት ፈርሞ አሁን በኋላ ሌላ ብሔር ላይ እንደዚህ ችግርተትና እንደዚህ ጥፋት ካለ አላፊነት ወስጃለሁ ብሎ ፊርማ ማለ። እኛ ለቀ ስንወጣ መልስ ብሎ ተመለስ ብሎ ያዝመለሱ አካል ያለ ክብሯዊ መጥቶ ሶስት አራት ጊዜ አድርጎ ከዛ ቀጥሎ ዛሬ አመት እንግዲህ ጀመሩ። አሁን መጨረሻ ላይ ያባረሩ።
ሌላዋ የቡራዮ ነዋሪ የነበረችው ፀሐይ የኦሮሞ ተወላጅ ነኝ። የልጆች አባት ከጋሞ በመሆኑ ጥቃት ደርሶብኛል ትላለች።
ከ15 አመት በፊት ነው የተጋባ ነው እና ባሌን ትቼ ወዴት መሄድ አልችልም ምን እንደደሉኝና እሱን ተጋላላችሁ። ሶስት ዙር መጡ። ሶስተኛው ዙር ሁለተኛው ዙር ምን ቀጥቅጦኝ እንደገና እሱን አልጋ ላይ ሄዶ ያው ጨፈላለኩት። አራተኛ ዙር በጥቆሞ ኦሮምኛ ይበቃ እየሸቹ ብላይ ዘ እየመጥብሽ ነው አደኛ እንደኛው ልጅ ባይንም ያቀኝ በቃ ምንም አረጋችልም። ወጥቼ ታይዘን ወደ አስፋልት ላይ ወጣን። መንገድ ላይ ወደቀ። ምንም ሰውም የለም። ሱቁ መንገዱ ሁሉ ዝግ ነው። አስፋልቱ ዝግ ነው። መራመድ አልችልም። አረባሌን አረባሌ ወይኔ ልጆቼን ብል የአስር አመት ልጅ እንዴት ልጁን ሸንች ወልደሽ ልጅም ትመፍሻለሽ ጀርባው ላይ እንዴት ይመከራል አንተ ይዶርዚ ልጅ ብሎ ሲደፉት የአራት አመት ልጅ ብቻ ነው ያልመቱብኝ። ሁለት ልጆች ነው ያሉኝ። ህፃኑም መቱብኝ። እዚህ ጋር ሰላም ፍቅር አለ ብለሽ አንቺ ስትኖሪ እዚህ ጋር ይሄ ስመጣብሽ ምንድን ነው የምትይ? እፈራለሁ ቤቴን ኑሮዬን አስተካክዬ እኖራለሁ ብዬ ነው። አንድ እንጂ እኮ አብረሽ ቡና እየጠጣሽ እየበላሽ ነው እንዴ? እንደገና አንቺን ነው የምፈልገው። የዱርቢ ተባባሪ ነሽ አንቺ። እንደውም በኦሮሞ ስም እየተባልኩ የምገደለው ምንኛ አማርኛ ነው እዚህ ጋር።
ማሮ ብዙአየው ንብረት አፍርቶ ቤተሰብ መስርቶ ለ15 አመታት በቡራዮ እንደኖረ ይናገራል። የስከዛሬውን ጥል በእርቅ ያበረድን ነበር የኖርነው ይላል።
ንብረት ወድሟል። አካባቢ ዝቡ ታርዷል። በእውነቱ ከሆነ መጨመር አያስፈልግም መቀነስም አያስፈልግም። በግብም ተበልቷል አልቋል። እንደገና ወደ ቦታ መመለስም ከባድ ነው። ሰው ልጅ በፍጥረቱ እንደዚህ ሲሆን አናውቀውም። በእውነት ህይወት አለን ብለን አንገምትም።
በቡራዮ መልካ ገፈርሳ ለ13 አመታት የኖሩት አዛውንት ወደ መጣሁበት ለመመለስ አልፈልግም ይላሉ።
እኔ አሁን በህይወት አለው። ነገር ግን ልመለስ እንኳን እዛ ቦታ ልይዝ ግን እንኳን ወደፊት የሚያሰጋ እንደ ቢላ ከሰው እጅ እንዳልተመለሰ ነው አሁን ማየው። መንግስትም የኛ ነው፣ ምህረትም የኛ ነው። እናንተ እዚህ ጋር ምን አላችሁ? ጠቅላላ ተቀርጋችሁ ውጡ በሚባል እንዳለ ተቀጥቅጦ በጣም ህዝቡ እየተወዛገረ ነው፣ እየተበተነ ነው። እኔ ቤት መቃጠል ብቻ አይደለም ብዙ ሰዎች ቤት ተቃጥሏል።
ወይዘሮ ብርቄ ወርቁ አራት ልጆቻቸውን የወለዱት በቡራዮ ነው። ሁለት ልጆቻቸው በነበረው ጥቃት የት እንደደረሱ እንደማያውቁ ይናገራሉ። የት ብለው እንደሚፈልጉም ግራ እንደገባቸው ገልጸውልናል።
ሚጠባው አመት ከመንፈቁ ነው። ባለ 11 አመት ከኔ ጋራ ነው። የ17 አመት ልጅና የ14 አመት ልጅ የት እንደገቡ የት እንደወጡ አላውቅም። ባለቤቴም የት ልትገሉትም ይኑርም አላውቅም።
ጀሚላ ከሚል ድርስ ነፍሰ ጡር ናት። ሶስት ልጆቿን ይዛ ጥቃቱን ሸሽታ አዲስ አበባ ደርሳለች።
መስጊድ ውስጥ ገብቼ ተደበቅኩኝ መጀመሪያ ማለት ነው። መስጊድ ተናግራለሁ። ከዛ በኋላ ደግሞ እነሱ በሌሊት ልጆቼን ይዤ ወጥቻለሁ። ባለቤቴ በህይወት አለ፣ ምንም አልሆነም። ደውዬለት አለው አለን። ግን ከሄና ከሱ ይኸውና አርግ ነው ሳምንት ልጅ ከተለያየን ማለት ነው።
ኤልሳ ባልቻም የዘጠኝ ወር ነፍሰ ጡር እንደሆነች ትናገራለች። ተወልዳ ያደገችው አዲስ አበባ፣ ትዳር ይዛ በሶራምባ ትኖር እንደነበርም ነግራናለች።
ይሄ የሆነው አርብ ለታም ከቀኑ 6 ሰዓት አካባቢ ያው እኛ ካለንበት አካባቢ አንደኛ እሳት እየነደደ ነው፣ ሁለተኛ ደግሞ የሰው ነፍስ እየተገደለ ነው። በቪላ ማለት ይሄ ጎራዴ የሚባለው በሱ እያረዱ ሳይ ያው የሞተውን ሬሳ ራሱ እያየሁ ነው የሚወጣው ማለት ነው። ነፍስ ያውጭኝ ያልኩ ለከተማውን ብዙም ሩቅ አይደለም እና ወደ ወንዝ ምናምን ሰው ሲጥር የሞተውን ሬሳ በጣም ነፍሴ ለነፍሴ ስለፈራ ሮጬና ምርጬ ወደ ከተማ የገባው። አይ ብዙ ሰው ነበረ ማለት ጎራዴውን ይዞ ሊገል ሲሉ ተመልሾ ሌላ ክልል ልገባ ስል አንደኛ አንድ እርምጃ ብልጣት ነፍሴን አትፈዋለች። ጎትታኝ ወደ ሌላ የሆነ ሰው ቤት አስገብታኝ ነገሩ ሲረጋጋ ድጋሚ ይዛኝ ወጣች። ድንጋጤው ሰው ፊት ምናምን ማየት ይክር ቢላው ራሱ ከባድ ነው ያዙ።
አሁን ያላችሁበት ሁኔታስ እንዴት ነው?
አሁን ያለሁበት አካባቢ እግዚአብሔር ይስጣቸው የከተማ ወጣቶች ህብረተሰቡ፣ የአዲስ አበባ ህብረተሰብ እግዚአብሔር ይስጣቸው ያለውን እየተባበረ እያደረገ ነው ያለው ማለት ነው። በጥልቅ ውስጥ ያለ ነው።
በፊሊጶስ ትምህርት ቤት ውስጥ የሚገኙት ተፈናቃዮች ትንሽ መረጋጋት እንደሚታይባቸው የገለጸው አንዱ የአስተባባሪ ወደ መጠለያው የሚገቡ አዳዲስ ሰዎች ዛሬም እየተቀበሉ እንደሆነ ገልጿል። እንግዲህ ለዛሬ ያዝነው ዝግጅታችን ወደ መጠናቀቁ ነው።
አዎ ሰዓታችን በመጠናቀቁ ቀደም ሲል ያስተዋወቅናችሁ በአማራ ክልል ያለው የትምህርት ቤትን ጉዳይ በተመለከተ በነገው ምሽት ይዘን እንመለሳለን። በፌስቡክ አት ቪኦኤ አማሪክ፣ በትዊተር ከሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀርብልን የቆየው ሞቅቤል ያበረው ነበር።
ጉዟቸው የሰመረ ይሁን እያልን እንሰናበታለን።
መልካም
Sonen radon esa gala amerikat.